የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምጽ ራዲዮ። ዛሬ አብረን ከመሸን ቀጣዮቹን ጉዳዮች እንሰማለን። ወደ ደምቢዶሎ ዩኒቨርሲቲ አቅንተን በዚያ የሚማሩ ተማሪዎችን በዩኒቨርሲቲዎች ውስጥ ግጭት ለምን ይበረክታል? ምንስ መደረግ አለበት? ንልቶ አይተናል።
ተማሪዎች ትንሽ ነገር ሲያገኙ ለግጭት ሊነሳሱ ይችላል።
ከጎረቤታችን ጋራዙ መኖር አንችልም ነበር የብሔር ቢሆን። አሁን ግን ኡነታው የብሔር አይደለም።
ዩኒቨርሲቲ መዝጋት ዝም ብሎ የሚታይ ነገር አይደለም። አይደለም ዩኒቨርሲቲ መዋለ ህጻናት ሲዘጋራሱ በህብረተሰቡ ላይ ጫና ያደርሳል።
በውይይቱ ከተገኙ አስተባባዎች የተወሰኑትን ነው ቀንጭበን የሰማነው። ሙሉ ውይይት በምሽቱ ይደመጣል።
አልቆ እንደምታየው ወይም አልቆ እንደታየው አይደለም። በጣም ረጅም ጊዜ ፈጅቷል። 2 አመት በላይ ፈጅቷል በነገራችን።
አሁን ደግሞ የሰማነው መምህር አቤል ተስፋዬን ነው። በኢንተርኔት ላይ ጥንታዊውን የበገና መደርደር ትምህርት ለመስጠት እየጣረ ያለ ወጣት ነው። አብሮን ያመሻል። ሌሎች አዲሱን ትውልድ የሚመለከቱ መሰናዶችም አሉን። ሀብታሙ ስዩም በመስተንግደው አብሬያችሁ ቆያለሁ። ጽዮን ግርማ ደግሞ አስከትላ አጫጭር የዓለም ዜናዎችን ታስተማናለች።
አመሰግናለሁ ሀብታሙ። በደቡብ ክልል ምዕራብ ኦሞ ዞን የማጂ ወረዳ ጤና ጥበቃ ጽፈት ቤት ኃላፊ አቶ ከበደ አኩ በማጂ ወረዳ ቱም ከተማ ዛሬ በተቀሰቀሰ ግጭት 6 ሰዎች መገደላቸውን ገልጸዋል።
ዛሬ ጧት ላይ በነበረው የሰላማዊ ሰልፍ እንቅስቃሴ ላይ የነበሩ 4 ሰዎች ልዩ ኃይል እና መከላከያ በተተኮሰ ጥይት ተመተው 4 እኛ ጋር ተኝተዋል። ሌላ የሞቱት እስካሁን ድረስ ሬሳቸው ገና አይነሳዘው ነው ያለው። የሞቱት ጠቅላላ ወደ 6 የሚሆኑ ሰዎች ናቸው።
ግጭቱ የተቀሰቀሰው የማቺ ወረዳ ቱም ከተማ የወረዳው ምክትል አስተዳዳሪና የጸጥታ ኃላፊ የነበሩት አቶ ጨሞ ኪያዝ ከስልጣን መነሳታቸውንና መታሰራቸውን በመቃወም አደባባይ በወጡ ሰልፍ እና ሰልፉን ለመበተን የጸጥታ ኃይሎች ወሰዱት በተባለው እርምጃ መሆኑን የከተማው ነዋሪዎች ተናግረዋል። ዘገባውን ያደረሰን ዮናታን ዘብዲዮስ ነው። በኦሮሚያ ክልል ከመስከረም ወር ጀምሮ ባገረሸው የኩፍኝ ወረርሽኝ ወደ 7000 የሚጠጉ ሰዎች በበሽታው መያዛቸውን የኦሮሚያ ጤና ቢሮ ገለጸ። የሻሸመኔ ሪፈራል ሆስፒታል ዳይሬክተር ዶክተር ካርዲ በዴ በሆስፒታሉ ስለሚገኙ ታማሚዎች ለአሜሪካ ድምጽ ሲናገሩ
እኛ ጋር ያሉት ታካሚዎች ድንኳን ተተክሎ እዛ ውስጥ ያሉት ወደ 51 አካባቢ ይሆናሉ። ዋርድ ውስጥ ደግሞ ድሮ ሌሎች ህጻናቶች ተኝቶ የሚጠቀሙበት አይሶሌት ሩም ብለን ለነሱ ብቻ ለኩፍኝ በሽታ ብቻ አይሶሌት አድርገን ያስቀመጥነው ወደ 32 አካባቢ የሚሆኑ ፔሸንቶች አሉ። አጠቃላይ አሁን በዚህ ሰዓት ዛሬ የገቡትን ጨምሮ ወደ 86 አካባቢ የሚሆኑ ፔሸንቶች ነው አሁን በዚህ ሰዓት እየታከሙ ያሉት።
በወረርሽኙ ምዕራብ ወለጋና ምዕራብ አርሲ ውስጥ ብቻ እስካሁን ቢያንስ 18 ህጻናት መሞታቸውም ታውቋል። ዘገባውን ያደረሰን ሙክታር ጀማል ነው። የዩናይትድ ስቴትስ መንግስት የኢትዮጵያ ብሔራዊ ምርጫ ቦርድ ነጻና ፍትሃዊ ምርጫ ለማካሄድ የሚረዳውን አደረጃጀትና አስተዳደራዊ ብቃቱን ሊያጎለብት ይችላል ያለውን ከ30 ሚሊዮን የአሜሪካን ዶላር በላይ ድጋፍ እንደሚሰጥ ይፋ አደረገ። ይህ ድጋፍ የቦርዱን ፍላጎት መሰረት ያደረገ እንደሆነም የቦርዱ ሰብሳቢ ወይዘሮ ፕሮቶኮል ሚደቅሳ ተናግረዋል። ዘገባውን ያደረሰን መለስካቸው አማሃ ነው። የሜክሲኮ የጤና ጥበቃ ባለስልጣኖች በሀገሪቱ 2 የኮሮና ቫይረስ በሽተኞች መገኘታቸውን ዛሬ አስታውቀዋል። በቅርቡ ኢጣሊያን ጎብኝቶ ወደ ሜክሲኮ ሲቲ የተመለሰው ሰው ዛሬ በሽታው እንደተገኘበት ተረጋግጧል። ሌላው ደግሞ ሲናኦላ በተባለ ሰሜናዊ ክፍለ ግዛት እንደሆነም ተገልጿል። ላቲን አሜሪካ ውስጥ ሌላው ኮሮና ቫይረስ የገባባት ሀገር ብራዚል ብቻ ነች። ኮሮና ቫይረስ ዛሬ ቢያንስ በ5 ሌሎች ሀገሮችም እንደገባ ተዘግቧል። አዘርባጃን፣ ቤላሩስ፣ ሊትዌኒያ፣ ኒውዚላንድ እና ናይጄሪያ መሆናቸው ተገልጿል። በኮሮና ቫይረስ ስጋት ምክንያት የዓለም ገበያ ዛሬም ቁልቁል እየወረደ ነው። የአቅርቦት ሰንሰለቶች ተሰናክለዋል። የጉዞ እገዳዎች ተከትለዋል። በአጠቃላይም በዓለም ዙሪያ ያለው የቢዝነስና የንግድ ይዘት እንደተተራመሰ ታውቋል። የደቡብ አፍሪካ ባለስልጣኖች በቅርቡ ቢያንስ 132 የሚሆኑ ዜጎቻቸውን ከውሃን ቻይና መመለስ እንደሚጀምሩ ፕሬዚዳንት ሲረል ዛሬ ተናግረዋል። ውሃን የኮሮና ቫይረስ በሽታ የተጀመረባትና የተዛመተባት ከተማ መሆኗም የሚታወቅ ነው። የዓለም ባንክ ከ30 አመታት በኋላ ከሶማሊያ ፌደራል መንግስት ጋር የነበረውን ግንኙነት ወደ መደበኛነት እየመለሰ መሆኑን ትላንት አስታውቋል። የሶማሊያ መንግስት ከቅርብ አመታት ወዲህ በገንዘብ፣ በፖለቲካ፣ በማህበራዊና በኢኮኖሚ ለውጥ ጥሩ ታሪክ ማስመዝገቡን በመግለጽ የዓለም ባንክ አስታውሷል። የባንኩ ክልላዊ አስተዳዳሪ ሁ ሬደል ግንኙነቱ መደበኛ ሲሆን የባንኩ እይታ መልካም ይሆናል ብለዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
ሲሆኑን አመሰግናለሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ይቀጥላል። በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሙግድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ኢትዮጵያ ውስጥ በሚገኙ ከፍተኛ ትምህርት ተቋማት ውስጥ በተደጋጋሚ በተማሪዎች መካከል ግጭት ተፈጥሯል። ለትምህርት አንድ ስፍራ የተሰበሰቡ ተማሪዎችን ሕይወት እየቀጠፈ የሚገኘው ግጭት መንስኤ ምንድነው? ምንስ መደረግ አለበት? በሚል ከተማሪዎች ጋር እንወያያለን። ለዛሬ ዘጋቢያችን ናኮር መልካ ወደ ደምቢዶሎ ተጉዞ ከዩኒቨርሲቲው የጋዜጠኝነትና ተግባቦት ትምህርት ክፍል ተማሪዎች ጋር ግጭት ከመከሰቱ በፊት እንዴት መከላከል ይቻላል በሚለው ርዕስ ላይ ተወያይቷል። ተወያዮቹን እንተዋወቅ።
ስሜ ይሳቅ ደሳለኝ ይባላለሁ።
አመሰግናለሁ። ራሂማ ከሊል።
አመሰግናለሁ። ተፋ መርጋ ይባላለሁ።
አመሰግናለሁ። ሶስና ግርማ ይባላለሁ። የጆርናሊዝም ኤንድ ኮሙኒኬሽን ሶስተኛ አመት ተማሪ ነኝ።
በዩኒቨርሲቲ ውስጥ ለሚከሰቱ ችግሮች እንደ ተማሪ ምንድነው መንስኤ ብላችሁ ታስባላችሁ? ራሂማ።
አንደኛ በዩኒቨርሲቲ ውስጥ የተለያዩ መንስኤዎች ሊከሰቱ ይችላሉ፣ በውስጡ ላይ ማለት ነው። ሁለተኛ ደግሞ ከዩኒቨርሲቲ ውጪ በተለያዩ ዩኒቨርሲቲዎች የሚከሰቱ ችግሮች ሊሆኑ ይችላሉ ብዬ አስባለሁ።
እንደኛ ግቢ ማለትም እንደ ደምቢዶሎ ዩኒቨርሲቲ ሁለት አይነት መንስኤዎች ነበሩ። አንደኛው ከውጭ የመጣው መንስኤ ሲሆን ያም ከሌላ ዩኒቨርሲቲ በሌላ ዩኒቨርሲቲ የተነሳው ግጭት ነበር። እዚው ግጭቱ እንዲነሳ ወይም እንዲቀሰቀስ ያደረገው። ሌላው ደግሞ ግቢ ውስጥ አንደኛ እርስ በርስ ተማሪዎች አይግባቡም ነበር። ያ ማለት የብሔርም ሊሆን ይችላል፣ የቋንቋ የሃይማኖትም ሊሆን ይችላል፣ ኢቭን የግቢው የእቃ አቅርቦትም ሊሆን ይችላል፣ ለተማሪውም ያስፈልገው ማቴሪያል እጥረትም ሊሆን ይችላል። በዛም ምክንያት ተማሪዎች ትንሽ ነገር ሲያገኙ ለግጭት ሊነሳሱ ይችላሉ።
የግጭቱ መንስኤ ሆነው ብዬ የማስበው ይሄ ያነሳችሁ ኤክስተርናሉን ይቀበላለሁ። የውጭ ከውጭው ከሌላ ዩኒቨርሲቲ የምለው እሱን ይቀበላለሁ። ግን ኢንተርናል የኛው የውስጡ ደግሞ የምለው የብሔር ነው የምለውን ትንሽ እኔ አገንስት ነኝ። እንደዛ ቢሆንማ አንድ ላይ ከጎረቤታችን ጋር ራሱ መኖር አንችልም ነበር የብሔር ቢሆን። አሁን ግን እውነታው የብሔር አይደለም። ለኔ የሁለት ጓደኛዎች ጥል ወደዛ አስፋፉት እንጂ ከዛ ጥል ለመጠቀም የሚፈልጉት ሰዎች ወደዛ እንዲስፋፋ አደረጉት እንጂ ለእኔ የብሔር ግጭት አይደለም እላለሁ።
እኔ እንደ ራሴ የሚያስበው በዩኒቨርሲቲዎች ውስጥ ለምነሱ ችግሮች በሀገሪቱ ያለው የፖለቲካ አለመረጋጋቶችም ምክንያት ነው ብዬ ነው የሚያስበው። አንድ ሁለተኛ ደግሞ ግቢ ውስጥ ያለው በየትኛው ዩኒቨርሲቲ ያለው የማናጅመንት ችግር እንዲሁም በመዋቅር አለመስራታቸው ከጥበቃ ሰራተኛ ጀምሮ እስከ ፕሬዚዳንት ያሉት ባለሙያዎች በመዋቅር ባለመስራታቸው ችግሮቹ ሊፈጠሩ ይችላሉ። በብሔር ብቻ አይደለም፣ በቋንቋ አይደለም። እዚህ ግቢ ውስጥ ተማሪዎች ብለን የምንላቸው ሰዎች ወጣቶች ከመሆናቸው የተነሳ ነገሮችን ሰከን ብለን የማሰብ እንትኑ በጣም የወረደ ነው። ማለት ለምነሱ ነገሮች በፖለቲካም ይሁን በየትኛው በሃይማኖትም ቢመጡ ራሳችን እንጂ ለሰዎች ባለማስቀደማችን ነው እንደዚህ አይነት ችግሮች የሚፈጠሩት ብዬ ነው የሚያስበው።
ተማሪ መካከል ግጭት ሲፈጠር ዩኒቨርሲቲ ትምህርት መስጠት ሲያቆም ምን አይነት ችግሮች ናቸው የሚመጡት? ተማሪ ላይ፣ የተማሪ ቤተሰብ ላይ፣ አገር ላይ? ሶስና
አንደኛ ከራሴ ልጀምር። እኔ ተማሪ ነኝ፣ የሶስተኛ ዓመት ተማሪ ነኝ። ዘንድሮ ተመራቂ ነኝ። ለመመረቅ ዝግጁ በሆንኩበት ሰዓት አንድ ወር ክላስ ማቋረጥ ማለት ቀላል አይደለም። ያ ማለት የመመረቂያ ቀን ጀዝማ ማለት ነው። ያ ማለት ደግሞ ስራ የምፈልግበት ሰዓት ብዙ ቫካንሲዎች የሚወጡበት ሰዓት ነው። በዛ ሰዓት ተመርቂ ብዙ ማስታወቂያዎች ያመልጡኛል፣ እንደራሴ እንደ ተመራቂ ማለት ነው። በቤተሰብ ደግሞ ስመጣ እኔ ብዙ ኪሎ ሜትር አቋርጬ ነው የመጣሁት፣ ከሩቅ ቦታ ነው የመጣሁት። ለዛ ደርሶ መልስ የማወጣው ብር አለ፣ ብዙ ብር ነው የማወጣው። ቤተሰብ በዚህ ሰዓት ኢኮኖሚካሊ ይጎዳል። በሀገር ደረጃ ስናይ ደግሞ ዩኒቨርሲቲ መዝጋት
ትንሽ ማለት ዝም ብሎ የሚታይ ነገር አይደለም። አረለም ዩኒቨርሲቲ መዋለ ጣና ሲዘጋ ራሱ በህብረተሰቡ ላይ ጫና ያደርሳል። ለና አንደኛ ሳይኮሎጂካሊ ተማሪዎች ይጎዳሉ፣ ሁለተኛ ደግሞ ወደ ቤተሰብ ስንመጣ ኢኮኖሚካሊ በጣም ቤተሰብ እንትን ይላል፣ ሶስተኛው በአገር ደረጃ ስናይም ዩኒቨርሲቲ መዝጋት ለሀገሪቱም ኢሜጅ ጥሩ አይደለም።
እኔም ከሩቅ ቦታ ነው የመጣሁት። በዛ ማህበረሰቡ ውስጥ እጄ በጣም ምኑን ነው የመጣ ተባረ ነው ወይስ ብሎ ነው የምጠይቁ። ማለት እንደዛ ሲሆን ደግሞ በቃ እዛ ስንል በቃ ሞራሊ ቤተሰብ የመጨረሻ ከእኛ ላይ ተስፋ ይቆርጣል። ከዳ ቤተሰብ ነው ይመጣል። ያ ሲሆን ደግሞ በጣም እኛ ላይ ተስፋ አድርጎ ነበር ቤተሰብ፣ ከተስፋ ይቆርጣል። ስነ ልቦና ላይ በጣም ተጽዕኗል።
አመሰግናለሁ። ማለት እነሱ ሲነፉፋ ብለውታል። በነሱ ሀሳብ ላይ አንድ ሀሳብ ለመጨመር ፈልጌ እነሱ ከውጪ አንድ ቤተሰብ ላይ በእኔ ህይወት ያጋጠመኝ የእምነት ማጣት ማለት ከዚህ ነው በኋላ ቤተሰብ አምኜ እልካለሁ ወይ እንደስ ምን ይሆናል የሚለው ነገር በጣም ነበረና ኢቨላ አንድ ሳምንት ያህል ተከልክያለሁ እዚህ እንዳልመጣ። ማለት እንደዚህ አይነት ነገሮች ላይ ቤተሰብ በጣም ጫና ይፈጥራል።
እንዴት ነው ተማሪ መካከል ግጭት እንዳይፈጠር በዩኒቨርሲቲ አካባቢ ግጭት እንዳይፈጠር ችግሮች እንዳይፈጠሩ ማድረግ የምንችለው ምንድን ነው የምታስበው? እንዴት ነው ይህንን ችግር ሳይደርስ መቅረፍ የሚቻል?
እንደዚህ አይነት ችግሮች እንዳይፈጠሩ ተማሪዎች እርስ በርስ በጣም መዋደድ መያያዝ አለባቸው። አጠገቡ ያለውን ተማሪ እኔ ካልተንከባከብኩኝ እሱ ካልተንከባከብኳት ከእሷ ጋር በክብር ተከባብረን ካልኖረን ለሌላ ነገር ነው የምንዳረገው። ምክንያቱም እዚህ 3 ዓመት ልፋትም ለትምህርት ብቻ አይደለም የመጣሁት፣ ሶሻል ላይፍንም ለመማር ነው። ማለት በአንድ አካባቢ ማህበረሰብ ውስጥ ተወልጄ አድጌ እንደዚህ ዩኒቨርሲቲ በሚገባበት ጊዜ ከተለያዩ ብሔር ጋር ስለምኖር ሶሻል ላይፍንም ለማጠናከር ነው። ስለዚህ እርስ በርስ በመያያዝ ነው መኖር ያለብን። እንዲሁም ዩኒቨርሲቲዎች የተለያዩ ስልጠና ማዘጋጀት አለበት ብዬ ነው የሚያምነው እኔ። የማቀራረብ ስራ አልተሰራም እስካሁን ድረስ። የሆነ መንግስት የሚረባረበው ችግሩ ከተፈጠረ በኋላ ነው። ዩኒቨርሲቲ የሚረባረበው የሆነ ነገር የሚያደርገው የሆነ ክስተት ከሆነ በኋላ ነው። ያ ከመሆኑ በፊት ተማሪዎችን ማቀራረብ፣ ኦሮመኛ ማችሉትን አፋን ኦሮሞን ማስተማር፣ አማርኛ ማችሉትን አማርኛ ማስተማር፣ የተለያዩ እነዚህ ሁለት ቋንቋ ብቻ አይደለም ከ80 ምናምን በላይ ቋንቋዎች አሉ። እነዚህን ቋንቋዎችን የሚማሩበት የተለያዩ ሲምፖዚየሞችን፣ የተለያዩ መዝናኛ ቦታዎችን፣ የተለያዩ ብቻ ተማሪዎችን የማቀራረብ ስራ የሚሰራበት ባህላዊ እንትኖችን እያዘጋጀ ማቀራረብ ብቻ እነዚህ ችግሮችን መቅረፍ ይቻላል ብዬ ነው የሚያስበው።
እኔ ደግሞ ከተማሪዎች የምጠበቀውን ነገር ማለት ፈልጋለሁ። እኔ እንደ ተማሪነቴ ተማሪ ለምንድን ነው ከአማርካ ቤት የተነሳ ምን አይነት ጎል ነው ወይ ደግሞ አላማ ነው ይዞ የተነሳ የምለውን ማሰብ አለበት ሁሌ። ቤተሰቦቻችን ከኛ የሚጠብቁት የሆነ ሰው እንድንሆን ነው። በቃ እዚህ ደርሰን ተለውጠን እንድናይ፣ ማህበረሰባችንም ከኛ የሚጠብቀው ነገ ተለውጠን ሰው ሆነን ማህበረሰቡን እንድንለው፣ ቤተሰቦቻችን እንድንለውጥ። ስለዚህ ትልቁ መሰረት አድርገን መሄድ ያለብን መማርም ያለብን ለግቢ ውስጥ ላሉ ተማሪዎች ብቻ አይደለም፣ ገና በፕሬፓራቶሪ ኤሌመንተሪ እያሉ ለሚመጡ ተማሪዎች ሁሉ ነው ማስተላለፈው። ወይም መለክ ፖለቲካውን ምኑን ሌላ ይሄ ትላልቅ ደረጃ ላይ ያለውን ነገር ነገ ስለምንደርስበት ለዛሬ እናስቀምጥ። ከኛ የምጠበቀው እውቀቱን መሰብሰብ ስለሆነ ምኑም ለነገ ስለምንደርስ
መጀመሪያ ግን እኔ ከራሴ ነው መጀመር ያለብኝ። እኔ ከዶርም ልጆች ጋር እንዴት ነው የምኖረው፣ ከክላስ ልጆች ጋርስ እንዴት ነው የምኖረው፣ ከግቢ ጓደኞችስ ጋር እንዴት ነው የምኖረው የሚለውን ነገር ሁሉም ሰው የራሱን ነገር በደንብ ማወቅ አለበት፣ ራሱን መፈተሽ ነው ያለበት ብዬ ነው የማምነው። እና ህብረተሰቡ ተማሪውን በተሻለው አቅም ማለትም ከሌላ ቦታ ስለመጣ እዚህ ደግሞ ማንም የለንም እኛ፣ ህብረተሰቡ እናት አባቶቻችን ናቸው፣ አጠገብ ያለው ወንድሜ ነው እህቴ ናት። እና ይሄንን ነገር በአእምሯቸው ተማሪዎች እንዲፈጡ ማህበረሰቡ ከራሱ የሚጠበቀውን ነገር ማድረግ አለበት። ለምሳሌ እንደ ምሳሌ ብወስድ ጎንደር ዩኒቨርሲቲ ዘንድሮ ያደረገው ነገር አለ። ለእያንዳንዱ ተማሪ ማህበረሰቡ እንደ ልጄ አኖረዋለሁ ብሎ ተማሪ ወስዷል። እና የሌላ ዩኒቨርሲቲዎችም እንደዚህ አይነት ልምዶችን በመውሰድ ችግሮችን መፍታት ይችላል ብዬ አስባለሁ። ሌላው ደግሞ በዩኒቨርሲቲዎች ፓናል ውይይቶችን ማዘጋጀት፣ ሶዶ ዩኒቨርሲቲን ማየት እንችላለን። ሶዶ ዩኒቨርሲቲ ሌላ ቦታ ረብሻ ሲነሳ ቀደም ብሎ ነው ተማሪዎችን የሚሰበስበው እና ያ ችግር በግቢው እንዳይከሰት ቅድመ ዝግጅት ያደርጋል። ለልምድ ልውውጥ ደግሞ ሌላ ዩኒቨርሲቲ ቢሄድ ሌላው አካል የሃይማኖት ተቋማት የማስተማሩን ስራ ቢወጡ አሪፍ ነው። ወይኔ
ምናልባት ቀረብ የምለው ተማሪዎች አብዛኛውን ጊዜ ይሄ ነገር እንዳይከሰት የተለያዩ ኢንፎርሜሽኖችን የሚሰሙበት ጊዜ አለ። ወሬዎችን፣ አሉባልታዎች፣ እነሱን ነገሮች ከየት ነው ምንጩ ምንድን ነው ይሄ ነገር ከየት ተከሰተ ብሎ ማጣራት አለባቸው። ማለት ዝም ብሎ የሆነ ነገር በተወራ ቁጥር በዛ ነገር ተንተርሶ ወደ ሌላ ነገር ውስጥ ከመግባት እንዴት ነው ይሄ ነገር እኔን ይወክላል ወይ ምንድን ነው የሚባሉ ነገሮችን ፎከስ ሰጥተው ቢያውቁ ቢመረምሩ። ሁለተኛ ደግሞ እነዚህ ነገሮች በሚናፈሱ በደረሱበት ጊዜ ዩኒቨርሲቲው ራሱ ቶሎ ለተማሪዎች ግንዛቤ መስጠት እነዚህ ነገሮች እንደዚህ ናቸው ብሎ ያንን ነገር ለመፍታት ትኩረት ሰጥቶ ቢሰራ እንዳይከሰት ያደርጋል ይላል።
በከፍተኛ የትምህርት ተቋማት በተለይም በዩኒቨርሲቲዎች ውስጥ የሚከሰቱ ግጭቶችን እንዴት ማስቆም ይቻላል በሚል አጭር ውይይት ላይ ስለተሳተፋችሁ ኢሳክ ደስታለኝ ለይማ ከሊል ፉፋ ብንጋ ሶስና ድርማ በጣም ማመሰግነው ቀሪ ጊዜያችሁ በጣም በጥሩ ሁኔታ ተመራችሁ ጥሩ ውጤት እንታመጡበት እንዲሆንላችሁ እመኛለሁ። አመሰግናለሁ ስለተሳተፋችሁ።
በዚህ ሳምንት የኦርቶዶክስ ተዋህዶ ቤተክርስቲያን ተከታዮች አብይ ወይንም የፋሲካ ጾም ጀምረዋል። ለቀጣይ ሁለት ወራት ጾምና ጸሎትና ጾም የሚነግስባቸው ጊዜያትን እንደሚያሳልፉ ይጠበቃል። እንደዚህ ባለው ጊዜ በተደጋጋሚ ከሚሰሙ የሙዚቃ መሳሪያዎች አንዱ በገና ነው። ይህንን መሳሪያ ለመማር ከብቁ ባለሙያዎች መጠጋት ለነገሩም ማስተማሪያ ስፍራዎችን ማሰስ ይጠይቃል። ይህንን በተወሰነ መንገድ ለመቀየር የወጠነ አንድ ወጣት በመቀጠል አስተዋውቃችኋለሁ።
መሃል ላይ መሆን የለበትም። ወደ መሃል ከገባ መቃኘት አይችልም።
መምህር አቤል ተስፋዬ ይባላል። ካንጋፋ የበገና አደራዳሪዎች ጋር በመሆን የበገና አደራደር ክህሎት ትውፊታዊና ሃይማኖታዊ ዳራውን እያስተማረ ይገኛል። ከመምህር አቤል ጋር የነበረኝ አጭር ቆይታ የተጀመረው የበገና አደራደርን በዩቲዩብ መስኮት ለማስተማር እንዴት እንደተነሳሳ በመጠየቅ ነበር።
በተለያየ ዓለማት ላይ ያሉ ሰዎች በገናን መማር ይፈልጋሉ። የበገና መዝሙሮችን እየሰሙ በገና እንዴት መማር እንዳለባቸውና ምን ምን ማድረግ እንዳለባቸው ጠይቁኝ ነበርና በዚህ ሂደት ያለው የተሻለው ሳቤ ያው በሲዲ መስራት ነው። በሲዲ ደግሞ ለመስራት ግዴታ ተሰርቶ ተደራሽ አይሆንም። ምክንያቱም ማህበራዊ ድረገጽ ላይ ካልወጣ በስተቀር የተደራሽነቱን ብዙ ጊዜ ያጣል። ስለዚህ የተሻለው ደግሞ አማራጭ ያው ዩቲዩብ ነው እና በዛ ምክንያት በማህቶ ዩቲዩብ ላይ ይሄንን ነገር ለህዝቡ እንዲዳረስ የማድረጉ ስራ ጀመርን ማለት ነው። እና ካለው ከህዝቡ ጥያቄ የተነሳ ነው ይህንን ነገር ላደርግ የቻልኩት።
እንግዲህ ሌላው ልዩ ነገር ደግሞ በዚህ በገና በመደርደር ጥበብ ውስጥ እጅግ ስመገናና ከሆኑት ሰዎች ጋር ማብረህ በትምህርት ውስጥ እንዲያግዙህ እያደረግክ ነው። ጋሻ አለሙ አጋን ማንሳት እንችላለን። በአንተና በሳቸው መካከል የእድሜ ልዩነት አለ እና ያን ልዩነት አጥብቦ አንድ ላይ እንደዚህ የተሻለ ትምህርት ለመስጠት ለማድረግ የሄድክበትን ሂደት እስቲ ዞር ብለህ አስቃኝን።
በመጀመሪያ ላይ ሀሳቡ ሲነሳ ትንሽ ይከብድ ነበረ። ይሄንን ሀሳብ ማንሳት በራሱ ያው ራሱን የቻለ አዲስ ሀሳብ ነው። እስከዛሬ ያልተሞከረ እስከዛሬ ያልተደረገ ነገር ነው። ያው ግጭት ይፈጥራል። ምሳሌ አሁን እኔ ተነስቼ ከመሬት ተነስቼ ዛሬ በገናውን ኢንተርኔት ላይ ልለቀው ነው የማስተማሩን ሂደት ምናምን የሚለውን ነገር ስገልጽ ለብዙ ሰዎች ብዙ ጊዜ ያው ግራ የሚያጋባና የሆነ የማያሳምን ነበር። ግን ችግሩን አሁን ያለውን ቅድም ከዚህ በፊት አሁን ያልኩን ነገር ስናገር ግን ብዙ ሰዎች የመቀበል አይነት ነገር አመጡ። በተለይ አሁን መጋቤ ስብሐት አለሟጋ በጥልቀት በረጅም ጊዜ የፈጀብን በነገራችን ላይ አንደኛ ይሄንን ነገር ተደራሽነቱን በተሻለ መልኩ ከማብቃት አንጻር፣ እንደገና ደግሞ ይሄንንም ነገር እሳቸው ድጋፍ እንዲያደርጉ ከነሱ የተማርነውን ነገር ሳይከለስ ሳይበረዝ ለማቆየት በይበልጥ ከነሱ እግር ስር ሆነን ብዙ ነገር እየተመካከርን ባለው የስራ ሁኔታ ላይ በጣም ሰፖርት አድርገውኛል። በዚህ አጋጣሚ እሳቸውንም በጣም አድርጌ አመሰግናለሁ። እና እሳቸው ግን መጀመሪያ ላይ የነበራቸውን ያው ቀድም እንዳልኩ ገና እንደነገርኳቸው ትንሽ ግራ አጋብቷቸው ነበር አላማው። እንደገና ደግሞ ሀሳቡን ጥቅሙን ስነግራቸው ግን የዚህ እንደውም ይበልጥ እንደውም እሳቸው አንተ የእኛን ስራ ነው እየሰራህ ያለኸው አይነት ነገር ነው ብለው ያነሱትና በጣም በቅንነት በጣም በመልካም ሳቤ ነው ይህንን ነገር ሰፖርት ያደረጉኝ እና አልቆ እንደምታየው ወይም አልቆ እንደታየው አይደለም። በጣም ረጅም ጊዜ ፈጅቷል። 2 ዓመት በላይ ፈጅቷል በነገራችን ላይ ይህንን ማስተማሪያ ለመስራት ማለት ነው።
መምህር አቤል እንግዲህ የበገና ነገር ሲነሳ ከሃይማኖት ጋር የሚገናኝ ነገር አለ፣ ከትውፊትም ጋር የሚገናኝ ነገር አለ። ኦርቶዶክስ ተዋህዶ ቤተክርስቲያን ተከታዮች ብቻ ናቸው ወይ ይህን ነገር መማር የሚገባቸው ብለው የሚጠይቁ አሉ። እንደው በአጠቃላይም በገናን እኔ አሁን መማር ያለብኝ በምን ምክንያት ነው ብለው የሚያስቡ ኢትዮጵያዊ ወጣቶች ይኖራሉ። ካለው ትውፊታዊ ፋይዳ ጋር አያይዘህ እስቲ የተወሰኑ ነገሮችን በለን።
በገና ያው በቅዱስ መጽሐፍ ላይ የሚገኝ መንፈሳዊ የዜማ መሳሪያ ነው እና ይሄን የዜማ መሳሪያ ብዙ ሰዎች እንዳልከው መማር ይፈልጋሉ። ያው ተሰጦ ይፈልጋል፣ የእግዚአብሔር ፍቃድ ይፈልጋል። ክለኛው የቅዱስ ዳዊት በገና ኢትዮጵያ ውስጥ ነው ያለው። ቅዱስ ዳዊት ይደረድረው የነበረውን በገና ደግሞ እኛ ነው እየደረደርን ያለ ነው። አሁን በአሁኑ ሰዓት ወጣቱ ፍላጎት አለው ይማራል። ከዚያ ውጪ ግን ያው የእምነት ጉዳይ ላይ ግን ስንመጣ እስካሁን ድረስ ኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናት ይህንን ትምህርት እየሰጠቻለች በባለቤትነት። ስለዚህ ያንን ይህንን በገና ለመማር ያው ግዴታ ያው የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ መሆን መቻል አለበት፣ አለበለዚያ ትንሽ አስቸግራል። ከዚያ ውጭ ግን ማህበራዊ ፋይዳውና መንፈሳዊ ፋይዳውን ስታይ በእነ ጋሻ ለመዋጋ መዝሙር ላይ ያየነው ነገር ነው። ያ ነገር ምንድን ነው? የእነሱ መዝሙር አለማዊ ነገር ወይም ደግሞ ስለ ሀገር ጉዳይ ለምሳሌ ስለ አጼ ቴዎድሮስ ተደርድሯል። ማህበራዊ ፋይዳ አለው፣ ሰዎችን ያሳርቃል። ወቅት የነበረው ነገር ላይ እያነሳ በገናው በግጥም እየተደረገ ብዙ ይዜማል፣ ይደረደራል። ለምሳሌ አባ ግራኝ ሞተ የሆዴ ወዳጅ የሚያበላኝ ጮማ የሚያጠጣኝ ጠጅ የሚል ግጥም አለ እና ያንን ስናይ ይሄ ማህበራዊ ፋይዳ ያለው ነገር ነው። ከዚያ ውጭ ደግሞ እንደነ ስለ ቅዱስ እግዚአብሔር የፈጣሪያችን የመድኃኒታችን ኢየሱስ ክርስቶስን ሕማም እያሰበ ደግሞ የሕማሙን ነገር የሚያነሱ መዝሙሮች አሉ። ያንን ደግሞ ስናይ ያው መንፈሳዊ ዳራውን ያሳየናል ማለት ነው። በአጠቃላይ ደግሞ ስንጠቃልለው ደግሞ በገናን ለሰው ልጅ የአእምሮ ጤንነት ትልቅ ጠቃሚነት አለ። ያረጋጋል፣ ያጽናናል። በገና አንድ ሰው ሰምቶ ዝም የማይልበት ምንም ምክንያት የለም። ወጣቶች ደግሞ በዚህ ሰዓት ወጣቶች ብዙ ጊዜያቸውን አልባሌ ቦታ ላይ ከማሳለፍ በማይሆን ነገር ለምሳሌ እኔ አንድ የምቃወመው ነገር አለ። አንድ ወጣት ኢትዮጵያዊ የሀገሩን ባህል ማወቅ አለበት ብዬ የማምን ሰው ነኝ። ለምን ነጮቹን ስታይ በየቤታቸው ፒያኖ፣ ሳክስፎን፣ ኦርጋን ምናምን ይኖራል። እኛ ለምንድን ነው ወጣቶች የኢትዮጵያ ወጣቶች ግን በአሁኑ ሰዓት ፒያኖ ይዞ መሄድ እንደ ቅንጦት ወይም ደግሞ እንደ ፋሽን መሆን የለበትም። በአንጻሩ ደግሞ የተሻለ የሚሆነው ወጣቱ የራሱ ባህል ለምሳሌ መሰንቆ ቢይዝ፣ ለምሳሌ በገና ቢይዝ፣ ቢማር፣ ቢደረድር፣ ይሄን ነገር ቢያውቅ አንደኛ በህይወቱ ይጠቀማል፣ ሁለተኛ ነገር ደግሞ የሀገሩን ባህል ያሳድጋል፣ ለዓለምም ያስተዋውቃል።
መምህር አቤል ተስፋዬ በቀጣይ ጊዜያት መሰል የበገና ድርደራ ትምህርቶችን በዩቲዩብ ላይ ማስተማር እንደሚቀጥል አክሎ ነግሮናል። ለነበረን ምጥን ቆይታ እጅግ በጣም አመሰግናለሁ። አድማጮቻችን በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ወደ እናንተ እየቀረበ ይገኛል። 124ኛው የአድዋ ድል በዓል በቀጣይ ሰኞ ይከበራል ተብሎ ይጠበቃል። ከአዲስ አበባ ተነስተው በእግር የጉዞ አድዋ ለመድረስ የቆረጡ ወጣቶች በዛሬው ዕለት ይሃ ደርሰዋል። ሙልጌታ ጽባህ አግኝቷቸው በስካሁኑ ጉዞአቸው ምን እንደገጠማቸው ጠይቋቸዋል። በመቀጠል እንሰማዋለን።
ከ42 ቀናት በፊት ከአዲስ አበባ በእግር የተነሱ የጉዞ አድዋ አባላት በዛሬው ዕለት በታሪካዊ ስፍራ ይሃ ደርሷል። የጉዞ አስተባባሪ ያሬድ ሹመቴ፣
ጉዞ አድዋ የተቋቋመው እንግዲህ በ2006 መሰረት ነው። ዘንድሮ 7ኛ ዓመቱን ይዟል። አሁን ከአዲስ አበባ ከተነሳን 42ኛ ቀናችን ይዘናል። ዛሬ የምንገኘው በይሃ ነው። እጅግ በጣም ጥንታዊ በሆነው ከ5000 ዓመት በላይ ታሪክ ባለው የዳማት ስልጣኔ ዋና ቁንጮ በሆነው ፕሪ አክሱማይት በሚባለው ወይም ቅድመ አክሱማይት በሚባለው ትልቁ የታሪክ ምስክር በሆነ ቦታ ላይ ነው የምንገኘው። ይህ ቦታ ከዛሬ 124 ዓመታት በፊት የዳግማዊ አጼ ምኒልክ ጦር በጣሊያን በኩል ተወክሎ የመጣውን የማጆር ቶማሶ ሳንፋ የሚባል ተደራዳሪ ቡድን አንድ ላይ ያነጋገሩበትና ኢትዮጵያ የጣሊያንን የውል ሀሳብ ፍጹም እንደማትቀበል አሳውቃ የጦርነቱ ጉዳይ በእርግጡም የሆነበት የታወቀበት ኤግዛክትሊ በትክክል የዛሬ 124 ዓመት ልክ በዛሬው ቀን ላይ ነው የነበረው።
በአካባቢው የህዝቡ አቀባበል ልብ የሚማርክ ነበር ያለው ያሬድ፣ በጉዟቸው የአድዋን ድል የሚዘክሩ ትረካዎች እየተረኩ እንደተጓዙ ተናግሯል።
ጎረቤቶች በህንድ ሽባሰቡና ከእያንዳንዱ እንጀራ ያዋጣሉ። ያዋጣቸው እንጀራዎች በቀለም የተለያዩ ናቸው። በአይነታቸውም የተለያዩ አንደኛው የዳጉሳ ሊሆን ይችላል፣ አንደኛው የጤፍ ሊሆን ይችላል። የተለያየ አይነት ቀለም ያላቸው ከጤፍም ደግሞ የሰርገኛ የተለያየ ሊሆን ይችላል። አንዳንዱ እንጀራ ደግሞ የመሶቡ ክርክር ያለበት እንጀራ አለ። ያ ማለት እንግዲህ የመጨረሻ ቤክስቲ ቀረውን ምጥቅሳት የመጨረሻው እንጀራ ጭምር ይዞ የሚመጡ ሰዎች ነበሩ። እና እኛ በእርግጥ ድንካችን ይዘን ያወጣ ነው። በመንገድ ላይ የሚያስፈልገን ነገር ለመብላትም ለመጠጣት እንዳንቸገር የሆነን ተዘጋጅተን ያወጣ ነው። ነገር ግን ህዝቡ ፍቅሩን የሚገልጽበት አንዱ መንገድ አቀባበል በማድረግ ነው። እና እሱን ስለምንፈቅድም ስለምንፈልገውም ለፍቅርም ለአንድነትም ለህብረትም የበለጠ ስለሚያስፈልገን በዛ ልክ ነው የተቀራረብን ይሄድ ነው። በምግብ ብቻ እንዲወሰን አይደለም። ፍቅራቸው አይናቸው ላይ የሚያስታወቁ በኢትዮጵያ አይነት ፍቅር የተንበጎበጉ የተቃጠሉ ብዙ ብዙ ኢትዮጵያውያን ፍቅር የሚናፍቁ አንድነት የሚናፍቁ ኢትዮጵያውያን ያየንበት ጉዞ ነው። ዘንድሮ እጅግ በጣም የተለየ ነው ማለት ይቻላል። የኢትዮጵያ ጉዳይ ወደ ታች ያዘቀዘቀ ሲመስለን እጅጉን በህዝቡ ዘንድ ደግሞ ወደ ላይ ወጥቶ ያየንበት ነው።
63 ሰዎች የተሳተፉበት ይህንን ጉዞም ሰኞ ዕለት እንደሚጠናቀቅ ገልጾ በዓሉ በሚከበርበት ቀን ወደ አዲስ አበባ በአውሮፕላን ተመልሰው በከተማዋም በዓሉ እንደሚያከብሩ ተናግሯል።
9 ሴቶች ናቸው። ከ9 ሴቶች መካከል ደግሞ አንዷ የአራት ልጆች እናትና የልጅ ልጅ ያዩ ሀያት የመሆን እድል ያገኙ እናት ናቸው። በዚህ ጉዞ ላይ የተሳተፉት አንድ መነኩሴ ያሉን የሃይማኖት አባት። እነዚህ በቀጣዩ 3 ቀናት ውስጥ በነገ ሁለት የመጨረሻ የአዳር ዝግጅታችን የሆነው እንደ አባ ገሪማ ነው። እንደ አባ ገሪማ በጣም የሚታወቅ ቦታ ነው። የጀግናው ራስ አሉላ መቃብር የሚገኝበት ቦታ ነው። ይህ ቦታ በጦርነቱም ወቅት ላይ ትልቅ ገድል የተፈጸመበት የጀነራል አልቦርት ተብሎ ተደመረ እዚህ ታሪካዊ ቦታ ላይ ሁለት ቆይታችን እናደርጋለን።
124ኛው የአድዋ ድል በዓል አከባበርና የወጣቶቹ ጉዞ አስመልክቶ በቀጣይ ዘገባዎች ይኖሩኛል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለ።
ሙልጌታን በአድማጮች ስም አመሰግናለሁ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው እየተደመጠ የሚገኘው። በመቀጠል እስቲ ዓለምን እያስጨነቀ ካለው የኮሮና ቫይረስ ራሳችሁን መከላከል የምትችሉባቸውን የተወሰኑ መላዎችን ላገራችሁ። ከሕክምና ባለሙያዎች የተገኙ ምክሮች ናቸው። እጆቻችሁን በሳሙና በብዛት በውሃ ይታጠቡ። ውሃና ሳሙና አጠገቡ ከሌለ በማንኛውም አልኮል ያብሷቸው ይላሉ ባለሙያዎቹ። ከልጆቹ ጋር ስለ ኮሮና ቫይረስ ይነጋገሩ። ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎችን የታመሙ ሰዎችን እንዲርቁ ይንገሯቸው የሚል ምክር ይለግሳሉ የዘርፉ ባለሙያዎች። አድማጮች፣ ከስንብት በፊት አንድ የሙዚቃ ግብዣ ይኖረናል። እነሆ ቴዲ አፍሮ አፍሪካይ። አድማጮቻችን ከጋቢና ጋር ስለነበራችሁ እጅግ በጣም እናመሰግናለን። የዛሬው ጋቢና ቪኦኤ ጉዟችን በዚህ ተጠናቋል። በመስተንግዶው ሀብታሙ ስዩም አብሬያችሁ ነበርኩ። የዛሬው መሐንዲሳችን ኤልያስ አስማረ ነው። እና ሹዋ ደግሞ አብረው ነበርች። እናመሰግናለን ደናደሩ።
Con Radio Sagale Americati.